እንደምናደራችሁ እንደምንዋላችሁ እንደምናረፈዳችሁ፣ ሁላችሁንም እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ። ላለውኝ ዛሬ ሐሙስ ሜይ 7 የቀትሩ ፕሮግራም ነው ይሄ የተቀዳው የሚሆነው 7225 ይሆናል። 7225 ዛሬ በቃል የሚያገለግለን ዶክተር እሸቱ ይሆናል። በመዝሙር እህታችን ፋንታነሽ፣ በጸሎት ደግሞ እናታችን ትዬ ዛፍ ታገለግልናለች። ፕሮግራሙን የምመራው መዓዛ ነኝ፣ ከዚህ ከዳላስ ቴክሳስ። ከጌታ ቃል አንብበን እንድንጀምር የፈለግኩት ጥቅስ የሚገኘው ዮሐንስ ምዕራፍ 11 ቁጥር 40 ይሆናል። ዮሐንስ ወንጌል ምዕራፍ 11 ቁጥር 40 በጌታ ስም አነባዋለሁ። እንደዚህ ይላል፣ ኢየሱስ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርሁሽምን አላት። ብታምኝስ የእግዚአብሔርን ክብር እንድታይ አልነገርሁሽምን? ስለዚህ ሁላችንም በእምነት የእግዚአብሔርን ክብር ለማየት እሱ ከፍ ብሎ ለማየት እንደ ኢሳያስ በዙፋኑ እግዚአብሔርን ቁጭ ብሎ ለማየት አይኖቻችን እንዲገለጡ እምነት እንዲያበዛለን እንጸልያለን። እንጸልይ። በሰማይ ያለ ቅዱስና መሐሪ አባታችን እናመሰግናለን፣ እንደገና በፊትህ ለመቅረብ ይህንን ጊዜ ስለሰጠን ይህን መስመር ስላዘጋጀልን እጅግ አድርገን እናመሰግናለን። አባቱ ፊትህን መፈለግን ፊትህን መሻትን ለእያንዳንዳችን በልባችን ናፍቆት ስላደረክልን ወደዚህ ስፍራ እንድንመጣ ደግሞ መንፈስ ስለጎሰጎሰን ምርጫችን አድርገን ወደን ፈቅደን እንድንመጣ በፊትህ ስለረዳን እጅግ አድርገን እናመሰግናለን። አባታችን ሆይ እንድናምን እንደ ማርያም እንደ ማርታ ጌታ አባት ሆይ ክብርህን ለማየት ስራህን ለማየት እግዚአብሔር አባት ሆይ በመካከላችን የምታደርገውን ታላቅ ነገር መመልከት የምንችልበት እምነት ለእያንዳንዳችን እንድትሰጠን በዚህ ጊዜ እንጸልያለን። ቃል ይዞልን የሚመጣውን ባሪያህን አንተ አንደበቱን እንድትቆጣጠር መንፈስ ቅዱስ እንዲጠቀምበት እንጸልያለን። የእያንዳንዳችን ልብ ለቃል እየተከፈተ እንዲሆን መልካም መሬት ጌታ ሆይ በእያንዳንዳችን ልብ ላይ እንድታገኝ ፍሬያማዎች እንድንሆን የምንሰማው ጌታ አባቶ በውስጣችን ፍሬን እንዲያፈራልን ስራውን እንዲሰራ እንጸልያለን። የሚያግድ አንዳች ነገር እንዳይኖር አለማመንን ከውስጣችን አስወግድልን። በነገር ሁሉ አንተ ክበር። በመዝሙር በጸሎት የሚያገለግሉን ሁሉ አንተ ባርክ። መንፈስ ቅዱስ ይጠቀምባቸው። ጉባኤውን ሁሉ በመንፈስ ተቆጣጠር። በደል ኃጢአታችን፣ አብሮነትን የሚከለክል ነገር ሁሉ ከመካከላችን አርቅልን። በክብር በመካከላችን ተመላለስ። በምሕረት እያንዳንዳችንን ተገናኘን። የታመሙብንን ፈውስልን። በሐዘን ጌታ ሆይ የቆዘሙ ወገኖቻችንን አጽናናለን። እግዚአብሔር አባታችን ሆይ በተለያየ ችግር ውስጥ እያለፉ ያሉ ወገኖችን አንተ መንፈስ እንዲያበረታቸው እንዲያጠነክራቸው ጸጋ እንዲበዛላቸው እንጸልያለን። ጌታ አባት ሆይ በነገር ሁሉ አንተ ክብር። በተለያየ መከራ ውስጥ በተለያየ ፈተና ውስጥ እያለፉ እግዚአብሔር አባት ሆይ በጦርነት ሰላም በማጣት የሚሰቃዩትን ሀገራት ሁሉ ጌታ ሆይ አንተ ጎብኝልን። ለሕዝብህን ደግሞ በየቦታው አንተ ጠብቅ። ቤተ ክርስቲያንህን ጌታ አባት ሆይ አንተ አጽዳ፣ አንተ አስተካክላት። ጌታ አባት ሆይ መልካም ብርሃን ሆና ለሌሎች የምታበራ እንድትሆን እንድታነጻት፣ እንድታጸዳት እንጸልያለን። ሁላችንንም ባርከን በምሕረት ተገናኘን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንደገና ሁላችሁንም እንኳን ደህና መጣችሁ ላለውኝ መዝሙር እንሰማለን። እህታችን ፋንታነሽ ተባረኪልኝ።
ብሎኛል የንጉስ ልጅ ነኝ የሚለውን መዘምር 102 የንጉሱ ልጅ ነኝ በፍቅር ልጁም ነኝ ከውቡ ግቢው አይለየኝም ደስታውን ይነግራል ከላይ እንደሚገኝ ልጆቹም ህብሩን ይለብሳሉ። የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቱ በዙፋኑ ፊት ቀርባለው። የንጉሱ ልጅ ነኝ እኔን ይወደኛል ምሕረቱና ጸጋው ብዙ ነው ሁልጊዜ ይሰጣል ከቶም አይተወኝም እርሱ መጠጊያ የአምባዬ ነው። የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቱ በዙፋኑ ፊት ቀርባለው። የንጉሱ ልጅ ነኝ ተስፋውም እርግጥ ነው ሁላችንንም ይጠራናል በሰማይ መንግስቱ ወደ ህይወት ውሃ በደስታ ስቀርበው በፊቱ። የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቴ በዙፋኑ ፊት ቀርባለው። የንጉሱ ልጅ ነኝ እኔን ይወደኛል ምሕረቱና ጸጋው ለእኔ ነው ይሰጣል እኔ ከቶም አይተወኝም እርሱ መጠጊያ የአምባዬ ነው። የንጉሱ ልጅ ነኝ የፍቅር ልጁም ነኝ እርሱ አይተወኝም የእርሱ ነኝ ይጠራኛል አንድ ቀን ወደ ሰማይ ቤቱ በዙፋኑ ፊት እቀርባለው። አሜን
አሜን አሜን። የንጉሱ ልጆች ነ እግዚአብሔር ይመስገን። ተባረክልኝ ፋንቺዬ፣ ስለዚህ መልካም መዝሙር እንዳንረሳ እንመን። እግዚአብሔር ይርዳን ሁላችንንም። አሁን ወደ ቃል እንሄዳለን። ዶክተር እሸቱ እንኳን ደህና መጣ። ሁልጊዜ ፈቃደኛ ሆነ ስለምታገለግለን ጊዜን ወስደ እግዚአብሔርን ስለአንተ እናመሰግናለን። ተባረክልኝ። ጊዜውን ለአንተ ለእግዚአብሔር መንፈስ ተጣለው።
አሜን። እህቴ ማዛ ጌታ ይባርክሽ፣ እንዲሁም ፋንታንሽ ለግሩም መዝሙር፣ የሚያበረታታ መዝሙር ነው። እግዚአብሔር አይተውንም። ጸጋና ምሕረቱ እጅግ ብዙ ነው። እውነት ነው። እግዚአብሔር እናመሰግናለን። ስለዚህ እኔም ዛሬ እድል አግኝቼ ከእናንተ ጋር የእግዚአብሔርን ቃል ለማጥናት ስለተገኘሁ እግዚአብሔር እናመሰግናለሁ። ሁላችሁንም በያላችሁበት ሰላም እላለሁ። በተለያየ ሁኔታ ብንሆን እግዚአብሔር ይህን እድል ሰጥቶን በዚህ መስመር አብረን እንድናመልክ እድል ስላገኘን በእውነት እግዚአብሔር እናመሰግነዋለሁ። ዛሬ ወደምንመለከተው ክፍል ከመሄዳችን በፊት አንድ መዝሙር እንሰማለን። እህታችን ዘውዲቱ ታቀርብልናለች። መጀመሪያ መዝሙሩን እንሰማና ከዛ ወደ ዛሬ መልእክት እንሄዳለን።
እንደምን ዋላችሁ? መዝሙሩ አዲስም አይደለም የሚታወቅ እናንተ የምታውቁት ሁላችሁም የተለመደ መዝሙር ነው። ምን ጊዜም ግን የእግዚአብሔር ቃል ሁሉ ጊዜ አዲስ ስለሆነ ለመዘመር ሞክራለሁ። የምቆምበት የለኝም አቅም ግራና ቀኙ ለየቻ ነው ግን ባንተ ነውና መግባት መውጣቴ ልዋደድ ላንተ ይሁን ትቤቴ እኔላ ሳንተ ልትልክ ይገባሃልና ትቤቴን ሻረው ልቤን ስበረው ትቤቴን ሻረው ልቤን ስበረው የኔ ጀግንነት ትዝ አይለኝ ካንተ የተለየ ታሪክ የለኝ እኔ ልዘምር መለከት ልንፋ ያንተ ስም ይግነን የእኔ ስም ይጥፋ እኔ ላ ሳንተ ልትልክ ይገባሃልና ትቤቴን ሻረው ልቤን ስበረው ትቤቴን ሻረው ልቤን ስበረው አንተ ንጉስ ነህ እኔ ውርንጫህ እረፍ በውስጤ በመቀመጫህ እኔ ላገልግል እንዳቅሜ ልስራ አንተ ከፍ በል ስምህ ይጠራ እኔ ላ ሳንተ ልትልክ ይገባሃልና ትቤቴን ሻረው ልቤን ስበረው ትቤቴን ሻረው ልቤን ስበረው አንተ ከሌለ ከእኔ ጋራ አፍያ ይናገር እጀማ ይሰራ እኔ ያላንተ በድነኝና አንተ ከፍ በል ታይበን የሆነና እኔ ላ ሳንተ ልትልክ ይገባሃልና ትቤቴን ሻረው ልቤን ስበረው ትቤቴን ሻረው ልቤን ስበረው እኔ ላ ሳንተ ልትልክ ይገባሃልና ትቤቴን ሻረው ልቤን ስበረው ትቤቴን ሻረው ልቤን ስበረው አሜን። ተባረኩ።
አሜን። ተባረክልኝ።
አሜን። ዘድ ጌታ ይባርክሽ ስላገለገልሽን። እንግዲህ ዛሬ ወደምንመለከተው ክፍል እንሄዳለን። መግቢያ ጥቅስ አንብና ጸሎት እናደርጋለን። የመግቢያ ጥቅሱ ከምሳሌ መጽሐፍ ምዕራፍ 27 ቁጥር 1 እስከ 2 ያለውን ነው። ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ሌላ ያመስግንህ እንጂ አፍህ አይደለም፣ በአድ ሰው እንጂ ከንፈርህ አይደለም ይላል። ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ ይላል። እሺ፣ ጸሎት እናደርጋለን። እግዚአብሔር አምላካችን እናመሰግናለን ስለ ጥበቃ፣ ስለ ቸርነትህ ጌታ ሆይ ምሕረትህ በዝቶልን ዛሬ በሕይወት ስላለን ስለቆምን ጤናችን ስለሰጠህን ሰርተን መብላት ስለቻልን እናመሰግናለን። ጌታ ሆይ ይህንን እድል ሰጥተህን ደግሞ በአንድ ላይ በዚህ መስመር እናመሰግንህ። ጌታ ሆይ አብረን ያንተን ቃል እንድንካፈል እንድናጠና እንድንባረክ እድል ስለሰጠህን እናመሰግናለን። እግዚአብሔር አምላክ ሆይ በዓለማችን ዙሪያ ስለሚሆነው ነገር ብዙ ነገር እንሰማለን፣ እናያለን፣ ብዙ እንጨነቃለን። ጌታ ሆይ በእያንዳንዱ ደቂቃ በየሰዓቱ ስለ ነገው ምንም እናውቀው ነገር የለም ጌታዬ። ምን እንደሚከሰት ምን እንደሚመጣ እናውቅ። ነገር ግን አንድ ነገር እናውቃለን ጌታዬ፣ አንተ እንደማትተውን ያንተ ቸርነት ያንተ ምሕረት በእኛ ላይ ስለሆነ ጌታዬ እንጸልያለን ዛሬ ምን እንደሚገጥመን ምን እንደሚሆን ስለማናውቅ የሰጠህን ጊዜ ጌታዬ ደምሳን እንጠቀምበት። በምንኖረው ህይወት ጌታዬ አንተን እያመሰገን በአንተ ታምነን መኖር እንድንችል በጣም ብዙ ጊዜ እንዳለን እያሰብን እንዳንዘናጋ በሰጠህን ጊዜ ጌታዬ አንተ ጋር እንድንሆን አንተ በምትወደው መንገድ እንድንሄድ እግዚአብሔር አምላክ ሆይ ለንስሐ ዝግጆች እንድንሆን ጊዜያችን እንድንጠቀምበት እንድናገለግልህ ያንዳንዳችን እንድትረዳን እንጸልያለን። ቃልን ስናጠና ደግሞ በመካከላችን መንፈስ ቅዱስ ለእያንዳንዳችን ማስተዋል እንዲሰጠን እንጸልያለን በኢየሱስ ስም አሜን። ከአስር ቀን በፊት በሌላው ዓለም ብዙ ጊዜ እንሰማለን ሁላችንም ይሄ የመሬት መንቀጥቀጥ እዚህ ሀገር ነው የተመጣው 20 ዓመት ሆኖኛል። በኖርዌይ የመሬት መንቀጥቀጥ አጋጥሞኝ አያውቅም። ኢትዮጵያ ያለው አንድ ጊዜ ስራ ላይ ያለን ሀረር ውስጥ አጋጥሞኝ ያውቃልና ንጋት ላይ ነው እና መሬት መንቀጥቀጥ አንዳንድ ጊዜ ቅጽበታዊ ስለሆነ በሰከንድ ውስጥ ነው እና አስታውሳለሁ በር የተንኳኳ ነበር የመሰለን እና ሞር ከህንፃው ይልቅ የበሩ ነው ብዙ ድምፅ ያሰማው እና በር ከፍተን ለማየት ሞከርን እና ያንኳኳ ሰው ግን አልነበረም። እዚህ ሀገር ከአስር ቀን በፊት እኛ በምንኖርበት ከተማ በኦስሎ እንደዚህ ተከስቶ ነበር እና እኔ አጋጣሚ ስራ አድሬ መጥቼ ተኝቼ ነው ወዲያው እንቅልፍ ላይ ያለው ነው የመሬት መንቀጥቀጡ እና ቤቱ በጣም የወደቀ ሁላ የፈረሰ የሚመስል ስሜት የሚሰጥ ድምፅ ነው የተሰማው እና ቆይቼ ነው በኋላ ካለፈ በኋላ ከእንቅልፍ የተነስቼ እንደገና ዜና ሰምተን ምናምን ያወቅ ነው እና አንዳንድ ጊዜ አሁን በዚህ ጥቅስ ላይ ያነበብ ነው ቀን የሚያመጣውም እንደሆነ አታውቅም፣ ነገ በሚሆነው አትመካ ይላል። አንዳንድ ጊዜ በጣም ብዙ ፕላኖች እናወጣለን እናቅዳለን፣ ምን እንደሚገጥመን ግን አናውቅም። አንዳንድ ጊዜ አሁን የመሬት መንቀጥቀጥ ሰው በተኛበት እንኳን በተኛበት በቁሞም ነቅቶም ቅጽበታዊ ስለሚሆን የመሬት መንቀጥቀጥ ማንም ማምለጥ አይችልም። ምን እንደሚያጋጥመን አናውቅም እና በመክብብ ምዕራፍ 8 ከቁጥር 6-7 ላይ እንዲህ የሚል ቃል አለ። የሰው መከራ በእርሱ ላይ እጅግ ስለሆነ ለነገር ሁሉ ጊዜና ፍርድ አለውና የሚሆነውንም አያውቅም፣ እንዴትስ እንደሚሆን የሚነግረው ማን ነው ይላል። በጥያቄ ነው የሚያስቀምጠው እና እነዚህ ክስተቶች ሊሆኑ የሚችሉትን ክስተቶች አያውቅም፣ ሁላችንም አናውቅም። ማን ነው የሚነግረው ይህንስ ይላልና ከዚህ ጋር አብሮ ይሄ እንግዲህ አንፕሬዲክታቢሊቲ የህይወትን አንፕሬዲክታቢሊቲ የሚያሳይ ነው እና ዓለም ራሷ አንሰርቴን ናት። በየጊዜው የሚሆነውን ነገር አናውቅም እና በመርፌ ምዕራፍ 11 5-6 ላይ ምን ይላል? የነፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁም ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም። ወይም ይህ ወይም ያ ማናቸው እንደሚበቅል ወይም ሁለቱም መልካም እንዲሆኑ አታውቅምና በማለዳ ዘርህን ዝራ በማታም እጅህን አብተው ይላል። እንግዲህ አንድ ገበሬ ዘር ሲዘራ ውጤቱም እንደሚሆን አያውቅም፣ ግን ዝም ብለህ ዝራ ማለቱ ነው። እና አሁን የዓለምን ፖለቲካ ስንመለከት ብዙ ቫኬሽን እቅድ ያወጡ ሰዎች አሁን ብዙ ጊዜ ዜና ላይ እኛ ሀገር አሁን ከአውሮፓ ውጭ ብዙ ፕላን እንዳታደርጉ የሚል መልእክት እየተሰጠ ነው። የአውሮፕላን ነዳጅ በጣም እየተወደደ ስለሚሄድ አሁን በኢራንና በኢራቅ በኢራንና በአሜሪካ መካከል ያለው ውዝግብ የፈጠረውን ችግር ሁላችሁም ታውቃላችሁ እና በዚህ ምክንያት በተለይ የአውሮፕላን የነዳጅ እንትን እጥረት ስላለ አንዳንድ የአውሮፕላን መንገዶች በረራቸውን እየቀነሱ ነው እና ርቃቱ ላይ ትራብር ካረጋችሁ የሚገጥማችሁን አይታወቅም እና ብዙ ከአውሮፓዎች ትራብል አታርጉ የሚል ሀሳብ አለ። አውሮፓ ውስጥ ምክንያቱም በባቡርም በመኪና መመለስ ስለሚቻል ነው። አሁን የዩክሬንና የራሻ ጦርነት አለ፣ የጋዛ ጦርነት አለ፣ እኛ ሀገር ያለው ችግር አለ። እኛ ሀገር ያለው ችግር የዓለም ፖለቲካ ብዙ አፌክት ስለማያደርግ አይነገርም። እኛኑ ራሳችንን ነው የሚደቁሰን፣ እዛው የሚያጠፋ የሌላው ዓለም ወሬድ አይሆንም። የኢራን ጉዳይ ግን ከነዳጅ ጋር የተያዘ ስለሆነ በዛ መተላለፊያ መንገድ ዋና መንገድ ስለሆነ 20% የሚሆነውን የዓለም የነዳጅ ፍጆታ በዛ ስለሚያልፍ ያ ከተዘጋ ብዙ ክራይሲስ እያመጣ ነው። አሁንም እያንዳንዳችን ኤክስፔሪንስ እያደረግ ነው። እንግዲህ ለእኛ ለክርስቲያኖች ይሄ ነገር ምንድን ነው? ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ራስ ባቀርከው ባሰፈው ነገር እንዳትመካ። በምሳሌ 27 ቁጥር 1 ላይ ያለው በማቴዎስ 6:34 ላይ ከተነገረው ጋር አብሮም ይሄን ሐሳብ ነገር ለራሱ ይጨነቃልና ለነገ አትጨነቁ፣ ቀኑ ራሱ ለቀኑ ክፋቱ ይበቃዋል ይላልና። እንግዲህ እነዚህ ሁለቱን ሐሳቦች ስንመለከት እንደዚህ የሚመጡ ክራይሲሶችን ምን እንደሚገጥመን ስለማናውቅ እጃችን እግራችን አጣጥፈን ቁጭ እንላለን ማለት አይደለም። ግዴለሽ እንድንሆን አይደለም የዚህ መልእክት፣ እንዲያውም የበለጠ ጥንቁቅ እንድንሆን ነው። ስራችንን በአግባቡ እንድንሰራ፣ ጊዜያችን እንድንጠቀም፣ ባለን ጊዜ ከእግዚአብሔር ጋር ጊዜ እንድንወስድ፣ ፕላን እንዲሆነ የአምልኮ ጊዜ እንዲኖረን፣ የመጽሐፍ ቅዱስ ጥናት እንዲኖረን የሚያደርግ ነው። እንዲያውም የበለጠ ከዚህ በፊት ካደረግነው የበለጠ እንደዚህ ዋርኒንግ ነገሮች ስናይ ንቁ እንድንሆን ነው የሚያደርገው። የበለጠ ጊዜያችን ኤፌክቲቭሊ እንድንጠቀም የሚያደርግ ነው እና ለክርስቲያኖች እንዲያውም በስራ ትጉህ እንድንሆን ነው ጳውሎስም የሚናገረው። እቅዳችንን፣ ሀሳባችንን በራሳችን መታመን፣ በራሳችን መመካት ሳይሆን ለእግዚአብሔር አሳልፈን በመስጠት ስራችን እንድንሰራ የበለጠ ንቁዎች እንድንሆን የሚያደርግ እና ጳውሎስ እንዲያውም ለተሰሎንቄ በላከው መልእክት ላይ በሁለተኛው ተሰሎንቄ ምዕራፍ 3:8-11 ላይ ስለ ስራ የሚናገረው ነገር አለው። ከእናንተ ዘንድ በአንዱ እንኳ እንዳንከብድበት ሌሊትና ቀን በድካምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። ይህም እኛም ልትመስሉ ራሳችንን እንደ ምሳሌ የምንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆነም አይደለም። ደግሞ ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና ይላል ጳውሎስ። እኛ እግዚአብሔር ከሰጠን የስራ ኃላፊነት አንጻር በእናንተ አስራት በምታወጡት በቤተ ክርስቲያን ኑሯችን መሸፈን ይችል ነበር፣ ስልጣን ነበረን። ነገር ግን አስተምረናል የማይሰራ እንዳይበላ ብለን። ስለዚህ እኛ ራሳችን ምሳሌ አድርገን በሌትና በቀን በድካም በጥረት እየሰራ እንኖራለን እንጂ እናንተን ለማንኛችሁም እንድንከብድባችሁ አንፈልግም እና እንደዚህ ሳይሰሩ የሚበሉ በሰው ነገር እየገቡ በከንቱ ስርዓት የሚኖሩ ሰዎች አሉና ለእነሱም ለማስተማር እኛ ራሳችን እንደዚህ በትጋት እየሰራ እንኖራለን ይላልና። እንግዲህ ነገ ምን እንደሚገጥመን ስለማናውቅ እጃችን እግራችን አጣጥፈን ቁጭ እንላለን ማለት ሳይሆን እንደዚህ በትጋት በቀንና በሌት ጳውሎስ እንደገለጸው ስራችን እንሰራለን። ግን ይህን ስናደርግ ምንድን ነው በእግዚአብሔር እየተመካን ከእግዚአብሔር ጋር እየተመካከረን እቅዳችን ፕላናችን በእግዚአብሔር የታቀደ እንዲሆን የተመራ እንዲሆን እያሰብን ማለት ነው። እና ይሄ ማስጠንቀቂያው ምንድን ነው? ይሄ ሰልፍ ትረስት እንዳይኖረን፣ እንደዚህ አይነት አቲቱድ እንዳይኖረን በራሳችን የምንመካ ከሆነ በጣም የውሃዎችና ሞኞች ነን ማለት ነው። በክርስቶስ አንድ ምሳሌ የተናገረው አለ በሉቃስ ምዕራፍ 12 ላይ። በሉቃስ ምዕራፍ 12 ከቁጥር 15 እስከ 21 ያለው እንመለከታለን። ምንድን ነው የሚለው? ቁጥር 15 ላይ የሉቃስ ወንጌል ምዕራፍ 12 ከቁጥር 15 ጀምሮ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻ እጅግ ፍሬም ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ ብዬ ጠጪ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህንስ የሰበሰብከው ለማን ይሆናል አለው። ቁጥር 21 ላይ ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው። ምን ማለት ነው? በስራችን ትጉ መሆን፣ ገንዘብ ማግኘት፣ ቤት መስራት፣ መኪና መግዛት እሱ አይደለም ችግሩ። ነገር ግን ምን የጎደለው እንደሆነ ይላል። በእግዚአብሔር ዘንድም ባለጠጋ ያልሆነ የእግዚአብሔር ጸጋ የጎደለው ሰው ነገር ግን ያለምን ነገር የሚሰበስብ ነገር ከሆነ ግን ችግር አለው ማለት ነው። ስለዚህ እቅዳችን ፕላናችን ከእግዚአብሔር ጋር ካልሆነ፣ ከእግዚአብሔር ውጭ የምናደርገው ነገር ከእግዚአብሔር ውጭ ከሆነ እግዚአብሔር ጸጋ ከጎደለ ከንቱ ነው ማለት ነው። ስለዚህ እቅዳችን ሀሳባችን ከእግዚአብሔር ጋር ከሆነ ስለ ነገው መጨነቅ አያስፈልገንም። ምክንያቱም ሀሳባችን ጭንቀታችንን ለእግዚአብሔር እንሰጠዋለን ማለት ነው። የዕለቱን የተሰጠንን ጊዜ እየሰራን እየተጠቀምን ከእግዚአብሔር ጋር እንሄዳለን ማለት ነው። እንግዲህ የእግዚአብሔር መንግስት እንደዚህ ናት። እቅዳችን ሀሳባችን የእግዚአብሔርን ነገር ካስቀደምንና ስራችን በጥንቃቄ ከሰራን የእግዚአብሔር ጸጋ ሳይጎልን ካረግን ከእግዚአብሔር ጋር ተስማምተን ካረግን መልካም ይሆንልናል ማለት ነው። ምክንያቱም መጀመሪያ ቁጥር ላይ ያነበብነው ከሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ምንድን ነው? የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ ይላል። ምን ያስፈልገዋል? የእግዚአብሔር ጸጋ ያስፈልገዋል። እና ይሄ ባለጸጋ ምን ነበር የጎደለው? የእግዚአብሔር ጸጋ። እርሻው በጣም ፍሬ አፈራለት፣ ሞላው፣ ጎተራዬ አንሳኛለች፣ አፍርሼ ሌላ እሰራለሁ፣ ከዛ ነፍሴን ቢጠጭ እላታለሁ፣ ደስ ይበልሽ እላታለሁ አለ። ግን ምን ጎደለው? የእግዚአብሔር ነገር። እግዚአብሔርን ረስቷል፣ በራሱ እቅድ ነው የሄደው። ስለዚህ የእግዚአብሔር ጸጋ ያስፈልገናል። ያለ እግዚአብሔር የምናደርገው ነገር ሁሉ፣ ሀብት ቢኖረን ሁሉ፣ የሚሰበስበው ነገር ሁሉ ከንቱ ነው ማለት ነው። እና እይታችን በጣም ወሳኝ ነው። የዚህን ዓለም ኑሮ የምናይበት እይታችን በምን አንግል ነው? የዚህ ዓለም ሰዎች እንደሚያደርጉት በውጫዊ ነገር ባለው ነገር እንጨነቃለን ወይስ እግዚአብሔር የሚያየውን ነገር ነው የሚያስጨንቀን? ውስጣችን የአይሁድ ሰዎች ክርስቶስን ብዙ ይከሱት ነበር አይደለ? ደቀ መዛሙርት እጃቸውን አይታጠቡም ብለው በሉቃስ ወንጌል ምዕራፍ 11 ቁጥር 38 እስከ 41 ላይ ያለውን ብንመለከት ምን ምንድን ነው የሚለው ፈሪሳዩ ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዩ ተደነቀ ይላል። ጌታም እንዲህ አለው ከጥቅሱ ከሉቃስ ወንጌል ምዕራፍ 11 ከ38 እስከ 41 ያለው ነው። ጌታም እንዲህ አለው አሁን እናንተ ፈሪሳውያን የጽዋውንና የወጡትን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት መልቶበታል። እናንተ ደንቆሮች የውጭውን የፈጠረ የውስጡን ግን አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹህ ይሆንላችኋል አላቸው። ይህ ማለት ምንድን ነው? በእይታ ባለው ነገር ላይ የምንጨነቅ ከሆነ በምንሰበሰበው በምናካብተው ባለባበሳችን በገጽታችን ላይ ትኩረት የምናደርገውን ያህል ከእግዚአብሔር ጋር ባለን ነገር ላይ ማንጨነቅ ከሆነ ስለ እምነታችን ስለ ክርስትና ሕይወታችን ማንጨነቅ ከሆነ ልክ እንደዛ ባለጠጋ ሆነን ማለት ነው። ባለጠጋው ሀብት አገኘ፣ በጣም ሞልቶታል፣ ማስቀመጫው ነው ያስጨነቀው። ወይ እግዚአብሔር ሆይ ባረከኝ፣ ብዙ ነገር አረክልኝ፣ አመሰግንሃለሁ ሳይሆን ያለው ስለሚያስቀምጥበትን አስፍቶ ቦታውን አስፍቶ ከዛ በኋላ ነፍሴ ሆይ ቢጠጭ ደስ ይበልሽ እላታለሁ የሚል እቅድ ነው ያለው። ከእግዚአብሔር ጋር ምንም አይነት እቅድ የለውም። እና እንግዲህ ጳውሎስም ስለ ስራ እንደተናገረው መስራታችን ሀብት ማግኘታችን መልካም ነው፣ ግን የእግዚአብሔር ጸጋ እንዳይጎለን መጠንቀቅ አለብን። እግዚአብሔር ሲባርከን እግዚአብሔር ስለባረከን በባረከን መጠን ደግሞ እኛ ደግሞ ለሌሎች በረከት መሆን አለብን። እግዚአብሔር የሚገባውን ክብር መስጠት አለብን። እና ስንሰራ ከእግዚአብሔር ጋር አብረን መስራት አለብን ማለት ነው። እና ደግሞ ከምሳሌ 27 ቁጥር 1 ላይ ካነበብነው ቀጥሎ ቁጥር 2 ላይ የተመለከትነው ሀሳብ አለ። ስላለን ነገር ደግሞ እኛ የምናወራው መሆን የለበትም ሌሎች እንዲናገሩት እንጂ የሚል ሀሳብ አለው። ሌላ ያመስግን እንጂ አፍህ አይደለም፣ በአት ሰው እንጂ ከንፈርህ አይደለም። ይሄ እንግዲህ በብዙ ነገር አለው ውስጡ እና ብዙ ጊዜ ለምሳሌ አሁን ሰንበት ትምህርታችን ባለፈው በሁለት ሳምንት በፊት የተመለከትነው አለ አይደለ? ፈሪሳዊና ያለ ቀራጩ ያኛው ናፍሳቴን አስገባለሁ እንዲህ አደርጋለሁ ጾማለሁ ምናምን በቃ ይል ነበር አይደለም? ስለ ራሱ በጣም ብዙ ነው ያወራው። እና ጸሎት ሳይሆን ሪፖርት ነው የሚመስለው። ያኛው ግን ኃጢአተኛነቱን ተረድቶ እንዲያውም መግባት እንኳን አይገባኝ ብሎ በርቀት እንደቀረ ተመልክተናል። እና ሌላ ሰው ያወራለህ እንጂ አንተ ስለ ራስህ አትናገር ይላል። ይህ እንግዲህ ስለ ፐርሰናሊቲያችንም የሚናገር ነው። እና እንደዛ እንግዲህ በምናቀዳቸው ነገሮች ውስጥ ከእግዚአብሔር ጋር አብረን መስራት አለብን። ሲሞላልን ሲተርፍልን ደግሞ እግዚአብሔርን እናመሰግንበት ለሌሎች በረከት የምንሆንበት እንዲሆን ይፈልጋል እግዚአብሔር። እና ሀብት ሞልቶን ተርፎን እግዚአብሔር ጸጋ ግን ከጎደለን ከንቱ ይሆናል ማለት ነው። እንግዲህ ስለ ራስ ማንነት ስለመናገር ክርስቶስ እንኳን ስለ ራሱ አልተናገረም። ምንድን ያለው በዮሐንስ ወንጌል ምዕራፍ 8 ላይ ይህን ሀሳብ እናገኛለን። ከዮሐንስ ወንጌል ምዕራፍ 8 ከ51 እስከ 54 ያለውን ብንመለከት ዳያሎግ ያደረጉትን ከሀይሮች ጋር እንግዲህ መጀመሪያ ኢየሱስ ምን አላቸው? ቁጥር 51 ላይ እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። አሁን ይህን ስለተናገራቸው ከአብርሃም ጋር አገናኙና አብርሃም እንኳን ሞቷል እንዴት እንደዚህ ይላል ብለው ነው ይህን ቻሌንጅ ሲያደርጉት። 52 ቁጥር ላይ ምን ይላል? አይሁዶቹ ምን አሉ? ጋኔን እንዳለብህ አሁን አወቅን፣ አብርሃም እንኳ ሞተ ነቢያትን አንተም ቃሌን የሚጠብቅ ነቢያትም አብርሃምም ነቢያትም ሞቱ አሉት። አንተም ቃልን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስን ማንን ታደርጋለህ አሉት። እንግዲህ ቃልን የሚጠብቅ ቢኖር ለዘላለም ሞትን አያየም ስላላቸው ነው። እና ተገርመው ነቢያትም በጣም የሚያከብሯቸውን እንግዲህ እየጠሩ አብርሃም እንኳን ሞቷል እንዴት እንደዚህ ትላለህ ነው። እና እስኪ ስለ ራስህ ተናገር፣ አንተ ማንን ታደርጋለህ? ራስን ማንን ታደርጋለህ? ራስን በምን ቦታ ታስቀምጣለህ? ብለው ቻሌንጅ እያደረጉት ነው። እና ምን አላቸው? ቁጥር 54 ላይ ኢየሱስም መለሰ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው ብሎ መለሰላቸው። እንግዲህ እንደምናውቀው በሁለተኛ ቆሮንቶስ ምዕራፍ 10 17 18 ላይ የሚመካ ግን በጌታ ይመካ፣ እግዚአብሔር የሚያመሰግነው እንጂ ራሱን የሚያመሰግን እሱ ተፈትኖ የሚወጣ አይደለምና ይላል። ትምክታችን እንግዲህ እግዚአብሔር ነው። ስለ ራሳችን መናገር አያስፈልገንም። ህይወታችን ስራችን ይመስክር ስለ እግዚአብሔር። እንግዲህ በምሳሌ 27 ከአንድ እስከ ሁለት የተመለከትነውን ሀሳብ መልእክት ሳምራይዝ እናድርገው። ይሄ ስለ ነገ የሚሆነውን አናውቅም የሚለው ማቴዎስ 6:34 ላይ ያነበብነው ምንድን ነው? የእግዚአብሔርን ታላቅነት ይሄ አንሰርቴን በሆነው ዓለም ስንኖር ስለ ዛሬው ስለ ነገው ያለውን አንሰርቴኒቲ ስለ ፊውቸራችንም የዚህ ዓለም ገዢ ነገሮችን የሚቆጣጠር እግዚአብሔር እንደሆነ አምነን እንድንቀበል ወይም እቅዳችን ፕላናችን በእግዚአብሔር ላይ የተመሰረተ የእግዚአብሔር መንግስት አስቀድመን እንድናስብ በራሳችን እንዳንመካ እኛ ኮንትሮል እንደማናረገው ይሄ ከሂውማን እንትን ችሎታ በላይ የሆነ እንደሆነ ይሄ ትምክታችን በራሳችን የምናቅዳቸውን ነገሮች ስናስብ ሁልጊዜ እግዚአብሔር እንድናስቀድም አሮጋንት እንዳንሆን ልጓም የሚሰጥ ነው ሀሳቡ መልእክቱ። ይሄ የዲቫይን ሶቨሬኒቲ የእግዚአብሔርን ኃይል የሰውን ሊሚቴሽን እንድናስብ የሚያደርግ ነው ሀሳቡ እና የወደፊቱን የሚያውቅ የሚቆጣጠር እግዚአብሔር ብቻ እንደሆነ ሪኮግናይዝ እንድናደርግ ይህን ይፈልጋል። እግዚአብሔር ጋራንቲ የሚሰጠን እግዚአብሔር ብቻ ነው። እቅዳችንን የሚያስፈጥምልን እግዚአብሔር ብቻ ነው። ልናስብ እንችላለን፣ ነገር ግን የሚያስፈጽምልን እግዚአብሔር ነው እና እንዲያውም በያዕቆብ መልእክት ምዕራፍ 4 13 15 ላይ የምናውቀው ሀሳብ አለ አይደለም? ነገ ወይም ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ ከዚያም አመት እንኖራለን፣ እንነግድም አለን፣ እናተርፍም አለን የምትሉ እናንተ ይላል። ተመልከቱ፣ ነገ የሚሆነውን አታውቁምና ህይወታችሁ ምን ምንድን ነው? ጥቂት ጊዜ ታይቶ በኋላ እንደምጠፋ አይደለም ወይ የምን ነው? በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያንን እናደርጋለን ማለት ይገባቸዋል። በጌታ ፈቃድ እንደሆነ ሁሉ ነገር የሚሆነው ያን ሬኮግናይዝ እንድናደርግ እቅዳችን ሁሉ ብንኖር እግዚአብሔር ቢፈቅድ ማለት እንደሚገባል እና ይሄ ሂውሚሊቲ እንዲኖረን ነው እና ነገ የሚሆነውን ስለማናውቅ በተሰጠን ጊዜ በዛሬው ግን ዳዊት እንደውም ምን ይላል? እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ እርሷም ደስ ይበላል የሚል ሀሳብ አለው እና እግዚአብሔር የሰራት ቀን ይህች ናት፣ ሐሴት እናድርግ በእሷም ደስ ይበላል ማለቱ ምንድን ነው? የተሰጠን በእጃችን ባለው ቀን እንጠቀምበት፣ እንኑርበት። ኑሯችን ደግሞ እግዚአብሔርን በማስቀደም እንዲሆን የእግዚአብሔር ጸጋ እንዳይጎለን እያሰብን መሆን አለበት። ምክንያቱም ነገ የኛ አይደለም፣ ስለ ነገው ምንም አናውቅ። እንዲያውም ዳዊት ምንድን ነው የሚለው? እኔ የተኛው አንቀላፋሁም እግዚአብሔር ደግፎኛና ነቃሁ ይላል በመዝሙር 3:5 ላይ። እና መግቢያ ላይ ስለ መሬት መንቀጥቀጡ ያነሳሁት ዝቅተኛ ስለሆነ ስኬሉ በ3.6 አካባቢ ነው ይላል። እና ምንም አሁን እንደዚህ አይነት ነገር ይገጥመናል ብለን አናስብም። እንደዚህ አይነት ክስተቶች በጣም ቅጽበት ላይ ናቸው። እንቅልፍም እንደዛ ነው። ስንተኛ ነገ ስለምናሳታታችን እግዚአብሔር ብቻ ነው የሚያውቁ። አረ ስንተኛ የተኛው አንቀላፋሁም እግዚአብሔር ደግፎኛልና ነቃሁ ይላል ዳዊት። እና ሰው በራሱ አይበረታም። እና ይሄ ሪትማችን በጣም ሁልጊዜ ስለሚሆን ኖርማል አድርገን ልንወስደው እንችላለን። ነገር ግን በእግዚአብሔር ቁጥጥር ስር ያለ ነው። እና ይህን እያሰብን እቅዳችን ሀሳባችን ሁሉ ከእግዚአብሔር ጋር እንድናደርግ እግዚአብሔር ቢፈቅድ ብለን የምናደርገው መሆን እንዳለበት የሚያሳስብ ነው። እንግዲህ ሁለተኛውም ክፍል የተመለከትነው ምንድን ነው? የፈሪሳዊ እና የቀራጩን ሀሳብ አንስተናል። ኢየሱስ ክርስቶስ ራሱ ስለ ራሴ እኔ መናገር ያስፈልግኝ አባቴ ይናገር እንጂ ያለውን ስንመለከት እንግዲህ መልካም ስራ እንኳን ቢኖረን የምናደርገውን ነገር የፈሪሳዊ በገለጸበት መንገድ ልናደርገው አይገባም። ይህ እንደዚህ ያደርጋለሁ፣ እንዲህ ያደርጋለሁ፣ እንዲህ ነኝ የሚለውን ሌሎች ይናገሩት እንጂ እኛ ልናደርገው አይገባም የሚል ሀሳብ አለው። በቁጥር 2 ላይ ምሳሌ 7:2 ላይ ይሄ እንግዲህ ከደይሊ ኑሯችን ጋር አብሮ የሚሄድ ነው። የክርስትና ህይወታችን ስለ ነገው ምንም አናውቅም። ስለዚህ ያን ስለማናውቅ በእግዚአብሔር እንድንታመን፣ ዛሬ ደግሞ በምንኖረው ህይወታችን ደግሞ ክርስትና ህይወታችን እንዲመሰክር እንጂ ስለ ማንነታችን እኛ ምን ልናገረው አይገባም። ቦስት የምናደርገው ነገር አይደለም እንደማለት ነው። ይሄ የክርስቲያን ካራክተር እንዳልሆነ የሚያሳስብ ነው። እና ሂሚሊቲ ያስፈልገናል። በስራችን በኑሯችን ያን ሪኮግናይዝ እንድናደርግ ይፈልጋል። እንግዲህ ሌላው ይሄ የእግዚአብሔር ቶታል ኮንትሮል በእኛ ላይፍ ላይ እንዳለ ደግሞ ማስታወስም ያስፈልጋል። ምክንያቱም የሁሉም ፈጣሪ ሁሉንም ሬጉሌት የሚያደርግ እግዚአብሔር ነው እና አምላካችን በላይ በሰማይ ነው። በሰማይም በምድርም የፈቀደ ሁሉ አደረገ እንዲሁም ሆነ ይላል እና በመዝሙር 15:3 ላይ ያለውን ያነበብሁት በምሳሌ 19:21 ላይ ደግሞ በሰው ልብ ብዙ ሀሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። ይሄ ምንድን ነው? ብዙ ሀሳቦች፣ እቅዶች ይኖረናል። ያ ደግሞ የሚጸናው በእግዚአብሔር ፈቃድ እና እግዚአብሔር በሰማይም በምድርም ያለውን ሁሉ ነገር የሚያደርግ የፈቀደ እሱ ነው። ስለዚህ ያን ሪኮግናይዝ እንድናደርግ ያስፈልጋል። ይሄ እንግዲህ ህይወታችን ደግሞ አንሰርቴኒቲ፣ ዓለም ራሱ አንሰርቴኒቲ አላት፣ ፍራጃይልም ነው። በተለይ በቅርብ ጊዜ ያየናቸው ክስተቶች ምንድን ነው? ፖለቲካው ምን ያህል ፍራጃይል እንደሆነ የትራምፕ ፖለቲካ አሜሪካኖች በደይሊ እንትናችሁ ልታዩ ይችላላችሁ። ዓለም ላይ የሚያመጣውን ተጽዕኖ ግን ሁሉም አውሮፓ በጣም ኤክስፔሪንስ እያደረገ ነው፣ በየቦታው እየሄደ የሚያደርገው ነገር እና በጣም ፍራጃይል ነው ፊውቸሪቲው አሁን ያለው የዚች ዓለም ነገር እና በእግዚአብሔር መታመን በጣም የበለጠ የሚያስፈልገን ጊዜ ላይ ደርሰናል ማለት ነው። በመክብብ ምዕራፍ 9:11-12 ላይ እንዲህ የሚል ሀሳብ አለ። እኔም ተመለስኩ ይላል፣ ከፀሐይ በታችም ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ። ጊዜና እድል ግን ሁሉም ይገናኛቸዋል። ሰውም ጊዜውን አያውቅም፣ በክፉ መረብ እንደተጠመዱ አሳዎች፣ በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ይወድቅባቸው ሲወድቅባቸው ይጠመዳሉ። እና አንሰርቴን ነው አናውቅም ነው የሚለው መክር ሰለሞን። አሁን ብዙ ጊዜ ስቲሜት የሚደረገውን ይጠቅሳል። አሁን ከፀሐይ በታች ሩጫ ለፈጣኖች ነው እናውቃለን፣ ሰልፍም ለሀያላን ነው፣ እንጀራም ለጠቢባን ባለጠጎችም ነው አስተዋዮችም ነው ይላል። ሞገስም ለአዋቂዎች ይሄ የተለመደው ነው። ነገር ግን ምን ይላል? እንዳልሆነ አየው፣ ኤክስፔሪንስ ያየው እና ይሄ ሄዶ ሄዶ አሁን በጣም ብዙ ኢሜጅ ያላቸው ሰዎች፣ ብዙ ባለጠጋ የሚመስሉ ሰዎች፣ ሀብታሞች፣ አዋቂዎች የምንላቸው ሁሉ ከፀሐይ በታች ሳየው ምንድን ነው አለ? ይሄ እንዳልሆነ አየው። ጊዜና እድል ግን ሁሉን ይገናኛቸዋል። ማይስ ማተር ኦፍ ታይም፣ ብዙዎች ይወድቃሉ ማለቱ ነው። ሰውም ጊዜውን አያውቅ። ስለዚህ ያ ነገር መቼ እንደሚሆን አናውቅም ነው። ስለማናውቅ ትረስት ማድረግ ያለብን ምንድን ነው? በእግዚአብሔር ነው ማለት ነው። እና ይሄ በራሳችን የምንተማመውን ነገር እንድንተው አቮይድ እንድናደረግ እግዚአብሔር ኮንትሮል የሚያደርገው የሚመራው በእግዚአብሔር ፈቃድ እንደሆነ ያ እንድናስታውስ የሚያደርግ ነው። ይሄ ዲፔንደንሳችን በእግዚአብሔር ላይ እንዲሆን ይሄ ከፀሐይ በታች አሁን ሰለሞን አየሁ ብሎ የገለጸው ነገር በሰዎች እይታ የተቀመጡትን ነገሮች ዘርዝሮ ግን እንዳልሆነ አየሁ ያለው ሁሉም ነገር አላፊ ነው። እነዚህ ደግሞ ጊዜና እድል ሲገጥማቸው እንዳልነበሩ ይሆናሉ። ብዙ ተለዋዋጭ ነገር አለ ማለት ነው። በትንቢተ ኤርምያስ ምዕራፍ 10:23 ላይ ምን የሚል ሀሳብ አለ? አቤቱ የሰው መንገድ ከራሱ እንዳይደለም አውቃለሁ፣ አካሄዱንም ለማቅናት ከሚራምር ሰው አይደለም። ሰው በራሱ ምንም ነገር አያደርግም ማለቱ ነው። የሰው መንገድ ከራሱ አይደለም እና መንገዳችን በራሳችን ከሆነ ውድቀት ነው። ስለዚህ ኢንተርፕሬቴሽኑ ምንድን ነው? አሁን በኤርምያስ የተቀመጠው የሰው መንገዱ ከራሱ እንዳይደለ አወቅኩ አውቃለሁ ማለቱ ምንድን ነው? መንገዱ በማን ነው? በእግዚአብሔር መሆን አለበት ማለት ነው። አካሄዱን ለማቅናት ከሚራመድ ሰው አይደለም፣ በሰው ነው በእግዚአብሔር መሆን አለበት ማለቱ ነው። እና እንግዲህ ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ለምሳሌ ምዕራፍ 27 ቁጥር 1 ያየነው ነው። በማቴዎስ ወንጌል 6:34 ደግሞ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል የሚለው ሁለቱን ሀሳቦች ተመለከትን። እና እነዚህን ከተመለከትን በኋላ ይሄ መሆኑን እያወቅን ግን እንደው ዝም ብለን እንጠብቅ ማለት አይደለም። ዴይሊ ስራችን በጥንቃቄ በአግባቡ እናከናውናለን። ነገር ግን እቅዳችን ሁሉ ከእግዚአብሔር ጋር ቢሆን የእግዚአብሔርን ነገር እንድናስቀድም እና በጣም ንቁዎች እንድንሆን እንድናስብበት የሚያሳስብ ክፍል ነው ዛሬ የተመለከትነው። እንግዲህ በራስ መተማመን፣ በራስ መመካት፣ እቅድ በራሳችን ማውጣት እንደማያስፈልገን ተመልክተናል። እቅዳችን፣ ፕላናችን፣ የምናዘጋጃቸው ነገሮች ሁሉ ኑሯችን፣ ህይወታችን፣ እቅዳችን ለእግዚአብሔር አሳልፈን መስጠት አለበት፣ ከእግዚአብሔር ጋር መሆን አለበት እና መታመኛችን እሱ መሆን አለበት እና ለነገ መጨነቅ ወይም በራስ መመካት የምናደርጋቸው እቅዶች ሞኝነት መሆኑን ያስጠነቅቃል። ብልህ ሰው፣ የእግዚአብሔር ጸጋ ያለው ሰው ግን ምንድን ነው የሚያደርገው? እቅዱን ከእግዚአብሔር ጋር ያደርጋል። ምክንያቱም የሰው መንገድ ከራሱ እንዳይደለ አወቅኩ ብሏል ኤርምያስ። እና መንገዳችን ከራሳችን እንዳይሆን ጉዟችን ከእግዚአብሔር ጋር እንዲሆን እንድናስብበት የሚያደርግ ነው። ስናጠቃልል እንግዲህ በአንድ ጥቅስ እናነባለን። ከኤርሚያስ ከትንቢተ ኤርሚያስ ምዕራፍ 17 ከቁጥር 5 እስከ 8 ያለውን ክፍል አንብበን እንጨርሳለን። ምንድን ነው የሚለው? እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካምን በመጣ ጊዜ አያይም። ሰውም በሌለበት ጭሙ ባለበት ምድረ በዳ በድርቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። ቁጥር ሰባት ማለት ነው። በስምንት ላይ በውሃ አጠገብ እንደተተከለ በወንዝም ዳር ስሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ማን ነው እንደዚህ የሚሆነው? እግዚአብሔር የታመነ እና እቅዳችን፣ ኑሯችን፣ ሀሳባችን ከእግዚአብሔር ጋር ስናደርግ በእግዚአብሔር የታመን ስንሆን በውሃ ጠገብ እንደተተከለ በወንዝም ዳር ስሩ እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅም ዓመትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል ማለት ነው። ምክንያቱም የእግዚአብሔር ጸጋ ስለሚያኖረው ማለት ነው። እና ወገኖች ብዙ ነገር ሊገጥሙን ይችላል። ያልጠበቅናቸው ነገሮች ሊያጋጥሙን ይችላሉ። ዓለም አሁን ያለችበት ሁኔታ የበለጠ በጣም ፍራጃይል የሆነ አንሰርቴን የሆነ ዓለም ውስጥ ነው የምንኖረው። ስለዚህ እንደ ክርስቲያን ንቆች እንድንሆን ምን እንደሚገጥመን ምን እንደሚመጣ ዓለም ምን ይዛ እንደምትመጣ ነገር ስለማናውቅ እምነታችን በእግዚአብሔር እንዲሆን በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምንድን ነው? ብሩክ ነው። ስለዚህ ወገኖቼ በእግዚአብሔር እንድንታመን እቅዳችን ከሱ ጋር እንድናደርግ እግዚአብሔር ይርዳ። አጭር ጸሎት አድርጌ ይጨርሳል። ቅዱስ እግዚአብሔር አምላካችን እናመሰግናለን። በዓለም ስንኖር ምን እንደሚገጥመን ነገ ምን ይዞ እንደሚመጣ ስለማናውቅ በአንተ መታመንን እንድንለማመድ ስላሳሰብን እናመሰግናለን። እግዚአብሔር አምላካችን ሆይ የምናደርጋቸው ነገሮች ሁሉ በየቀኑ እቅዳችን፣ ሀሳባችን በአንተ የተመራ እንዲሆን እግዚአብሔር አምላክ ሆይ አንተ እንድናስቀድም ጌታ ሆይ ጸሎታችን፣ ፍላጎታችን፣ ምኞታችን ሁሉ ጌታ ሆይ የአንተን ጸጋ ማስቀደም አንተ መመራት ከአንተ ጋር መጓዝ እንዲሆን ጌታ ሆይ የምናቅዳቸው ነገሮች ሁሉ አንተ ብትፈቅድ ልንደርስ ቢሆን ብለን አንተን እያስቀደም እንዲሆንልን እግዚአብሔር አምላክ ሆይ ስላስተማርህ እናመሰግናለን። በተለይ አሁን ያለንበት ዓለም ጌታ ሆይ ብዙ ተለዋዋጭ ነገሮችን እያየን ነው። እግዚአብሔር አምላክ ሆይ ዓለም ትለዋወጣለች፣ ታልፋለች፣ ከንቱ ነች። እንጸለያለን ጌታ ሆይ ይሄ የሚያልፈው ዓለም ይዞ እንዳይሄድ በድንጋጤ ጌታዊ እቅዳችን እንዳይበላሽ እግዚአብሔር አምላክ ሆይ በቃልህ እንዳነበብ ነው በወንዝ ዳር እንደተተከለ ዛፍ እንድንሆን በአንተ የታመነ እንድንሆን እግዚአብሔር አምላክ ሆይ በየዕለቱ ከአንተ ጋር የተጣበቀ እንድንሆን ቃልን የምናነብ የምንጸልይ ብርቱ የእምነት ጀግኖች እንድንሆን እያንዳንዳችን ጌታ እንድታበረታ ዛሬ በተናገርህን ቃል ማሳሰቢያውን ተቀብለን ጌታ ሆይ በንቃት ከአንተ ጋር እንድንጓዝ እያንዳንዳችን እንድታበረታ፣ እንድትደግፈ፣ እንድትረዳ መንፈስ ቅዱስ ጌታ ከሁላችን ጋር እየሆነ እንዲያስተምረን ያለ አንተ ጸጋ እንዳንኖር ጌታዊ እንደዛ ባለጠጋ ጌታዊ ሀብት ሞልቶለት ተርፎት ነፍሴን ብዬ እጠጭላታለሁ እንዳለው እንዳንሆን ጌታዊ ከጸጋ እንዳንጎል እግዚአብሔር አምላክ ሆይ ከሞላው ከተረፈው ከአንተ ጸጋ ጌታዊ ይህን ተቀብለን እግዚአብሔር አምላክ ሆይ በአንተ ታምነን እንድንኖር እያንዳንዳችን እንድትረዳን እንጸልያለን። ስለነበረን መልካም ጊዜ እናመሰግናለን። ቀሪ ጊዜያችን ሁሉ ባርክልን በኢየሱስ ስም አሜን።
አሜን አሜን። እግዚአብሔር ባርክ ወንድሜ ዶክተር ገርቱ ስላመጣልን መልካም የተስፋ ቃል። በእውነት በዚህ ወቅታዊ የሆነ መልእክት ነው ያመጣልን። አሁን ያለንበት ጊዜ በጣም የሚያሰጋ ጊዜ ነው፣ ግን በጌታ የታመነ አይናወጥም። እመታችን እግዚአብሔርን እናድርግ። እግዚአብሔር ይባርክህ። የሰማነውን እግዚአብሔር ይባርክልን። አሁን እንደገና መዝሙር እንሰማለን። እህታችን ፋንታነሽ ተባረክልኝ።
ወንድሜ ዶክተር እግዚአብሔር ይባርክህ። ስለዚህ ወቅታዊ መልእክት እኛም በእምነት ወደ እርሱ እንድንጠጋ እግዚአብሔር ይርዳን። እህቴ ዘውዲቱም ለዛ ግሩም መዝሙርሽ በጣም እናመሰግናለን። ማዚም ስለምትመሪን እግዚአብሔር ይባርክሽ እላለሁ። አሁን የምዘምረው 305 መታመን የሚለውን ነው። ስለ ነገ ምንም አላውቅ የሚለውን ነው። ስለ ነገው ምንም አላውቅ በየቀኑ ኖራለው ብርሃኑ ንማልዋስም ሰማዩ እንዳይጨልም ስለ መጪው አላስብም የጌታን ቃል አውቃለው እርሱ ከእኔ እሄዳለው የወደፊቱን ያውቃል ጎዳናውን ሙሉ ሰርቷል ደረጃውን ሲወጣ ችግሩ ሁሉ ተቃሏል ደመናውም ተገልጧል ከዚያ ችግር አይገኝም ከዚያ ፋን አይገኝም በተቀደሰችው አገር ሁልጊዜ እኖራለን የነገውን ምንም አላውቅ ያደኸኝ ይሆናል ግን ወፏን የሚመግባት ባጠገቤ ይቆማል የኔን ፈንታ ጎዳናዬም ነበልባል ወይም ጎርፍ ነው ሆኖም እርሱ ከኔ ጋር ነው በደሙም ተሸፈንሁኝ ጎዳናውንም ሁሉ በርቷል ደረጃውን ስወጣ ችግሩ ሁሉ ተቃሏል ደመናውም ተገልጧል ከዚህ ችግር አይገኝም ከዚያም እንባ የለም በተቀደሰችው አገር ሁልጊዜ እኖራለን ያን ሁሉ የነገ ጣጣ የማውቀው አይመስለኝም ግን ባለቤቱን አውቃለው ዛሬንም ያቆመውን አሜን እግዚአብሔር ባርክ
አሜን አሜን። እግዚአብሔር ይባርክሽ ፋንትሽዬ። ነገውን አናውቅም። እግዚአብሔር ቢፈቅድ ብንኖር በሱ ጥበቃ እንኖራለን። እግዚአብሔርን ስለዛ እናመሰግናለን። እንግዲህ ወገኖች ዛሬ የተቀዳው የሚሆነው 7225 ይሆናል። 7225 የተቀዳውን የምናዳምጥበት ቁጥር 6054754986 አክሰስ ኮዱ 7128 ፓውንድ ይሆናል። እዛ ቁጥሩን እያስገባን ማዳመጥ ወይም ደግሞ በሻሎም ቴል ዳካም ገብተን እዛም ደግሞ በቅርብ የተቀዱ የሚለውን ማዳመጥ እንችላለን። በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ እህታችን አያል ወይም እህታችን በስልሜ አንዳቸው ያገለግሉናል። እንጸልይላቸው። መተው ማገልገል እንዲችሉ ስለ ኮንፈረንሱ እንጸልይ። የምዝገባ ወር ይሄ ብቻ ነው። ይሄ ወር ሲያልቅ ያቆማል ምዝገባ፣ ምክንያቱም ምን ያህል ሰው እንደሚመጣ ማወቅ ስለሚፈልጉ እዛ ያሉት ሰዎች ቦታ ለማዘጋጀት ለምግቡም ለሁሉም የሚመጣውን ሰው ቁጥር ማወቅ ይፈልጋሉ። ስለዚህ ይሄ ወር ሳያልቅ እንመዝገቡላችንም ሁሉንም ነገር የተስተካከለ እንዲሆን እግዚአብሔር ደግሞ የበረከት ጊዜ እንዲሰጠን በጸሎታችን እናስብ። ሌላው የሚኖረን ማስታወቂያ ይኸው ነው። እንጸልይ ለኮንፈረንሱ። እሺ፣ አሁን እህታችን ትይዛብ።
አሁን እንደገና ቁጥሩን ንገር። የኔ ሆድ ይቅር በይ። አሁን ቁጥሩን ዛሬ
72
የተሰበቀ 72
25
72
25 7225
እሺ። ይሄ ብቻ ነው እንዴ ዛሬ የተሰበቀ? 72 25
ቁጥሩ ነው ይሄ? የሬኮርድ ነምበሩ ነው የተቀዳው ቁጥር ነው ይሄ? ስልክ ቁጥሩ ነው የሚፈልጉት?
የተቀዳ ነው ይሄ?
ይሄ የተቀዳው ቁጥር አሁን ምን እየተካፈልን ያለ ነው ፕሮግራም፣ ይሄ ነው የተቀዳው የሚሆነው።
ሰው ፈልጎ ነው ሊያነብ እንደገና። ይሄ በደንብ ንገረኝ እንዴት እንደሚያገኝ።
ይሄ ነው 7225 ስልክ ቁጥሩ። የሚደወልበት ቁጥር 6054754986 6054754986 የሚደወልበት ቁጥር ነው። ሲደወል ይሄ አክሰስ ኮድ አስገቡ ይላል። አክሰስ ኮድ አስገቡ ሲባል ሲል 71 28 61 ፓውንድ ይች መሰላሏን ደረገ
71 28 61 61 ይሄ ምንድን ነው? መግቢያ ነው።
አክሰስ ኮድ አው ከቁጥሩ በኋላ ቁጥሩ ከተደወለ በኋላ ሲጠይቅ ይሄንን ቁጥር ያስገባሉ። ከዛ በኋላ የትኛውን ነው ማዳመጥ የምትፈልጉት ሲል 7225ን ያስገባሉ ማለት ነው። ዛሬ የተቀዳውን ለማዳመጥ
እሱን እኮ ነው። 7225 ነው። እሺ፣ እስቲ እንሞክራለን። እንግዲህ መጀመሪያ 7225 እሺ፣ በቃ ከገባሽ አድርግ። እንግዲህ አላስቸግራትም። እሺ፣
ገብቶታል። እሺ፣ ተባረኩ። ድምፆትን ስለሰማን ደግሞ ደስ ብሎናል። ንቀት ብለዋል ዛሬ። እግዚአብሔር ይመስገን፣
ክብር ለሱ። ከምቶ የሚመልስ እሱ እያለ ምን አለ? ከኔ ጉድለት ነው እንጂ።
አሜን። እግዚአብሔር ይመስገን።
እየሰማው ነው። ተባረክ ያንቺን።
አሜን። ተባረኩ። ትዛብን እያየኋት አይደለም። ሌላ የሚጸልይልኝ ሰው ፈልጋለሁኝ። ወደ ጸሎት እንሄዳለን።
ማዚ ነይ።
አቤት። አዎ፣ በቁጥር ገብተሽ
ንግግርሽን እስክትጨርሺ ብዬ አልነካሁትም። ለዚህ ነው ያላየሽኝ።
እሺ፣ ተባረክልኝ። በቃ
እሺ እናቴ። እሺ እሺ፣ እንጸልይ። በዘላለም ፍቅርህ የወደድከን እግዚአብሔር አባትና አምላካችን በሰላም ስላሳደርከን፣ በሰላም ስላዋልከን፣ በሰላም ስላስመሸህን እጅግ አድርገን እናመሰግንሃለን። አባትና አምላክ በዚህ ማለዳ ደግሞ የሚያስፈልገንን ቃልህን ስለላክልን በባሪያህ አማካኝነት በተለያዩ ዝማሪዎች ስለባረከን፣ በጥቅስ ስለባረከን፣ በጸሎት ስለባረከን እጅግ አድርገን እናመሰግንሃለን። በእርግጥም ቃልህ እንደሚናገር ስለ ነገ ምንም አናቅ፣ በየቀኑ ልንኖር ይገባናል። የተሰጠንን ቀን ልናመሰግን፣ በተሰጠን ቀን ማድረግ የሚገባንን ልናደርግ፣ ነገ የእኛ ስላልሆነ ለባለቤቱ ለእግዚአብሔር ለሚያውቀው ልንሰጥ፣ ስላለፈው ስለ ትላንትናው ደግሞ ይሄን ሳላደርግ ብለን ሳንቆጭ ባለፈው ነገር ቁጭት በውስጣችን ሳይኖር አልፏል ብለን እንድንኖር ስላስተማርከን በኢየሱስ ክርስቶስ ስም እናመሰግናለን። አባት ሆይ ዘመኑን ስናየው እውነት ነው፣ የአየሩ ንብረት መለዋወጥ፣ የተፈጥሮ አደጋዎች፣ የሰው ሰራሽ አደጋዎች፣ ያልተጠበቁ ህግና ስርዓቶች በሚወጡበት ጊዜ በምድር ላይ የሚመጣው የኢኮኖሚ ወደ ላይ ወደ ታች ማለት፣ ይሄ ሁሉ ተደምሮ እግዚአብሔር የሰማይ አባት የሰው ልጅ ስለ ነገ እንደማያውቅ አለማወቁን አውቆ ደግሞ ለሚያውቀው ጌታ አስረክቦ ዛሬም ብቻ መስግኖ መኖር እንድንለማመድ ስላስተማርከን እጅግ አድርገን እናመሰግናለን። አቤቱ የኔ ጌታ አገልጋይህን ደግሞ ስለባረከው እጅግ አድርገን እናመሰግናለን። ከዚህ የበለጠ ማብስተህ እንድትባርከው በኢየሱስ ክርስቶስ ስም እንማጸናለን። አባትና አምላክ ይህንን የቴሌኮንፈረንስ ስላዘጋጀህልን አባት ሆይ ልባችን የሚጠገንበት፣ የሚደገፍበት፣ የምንጽናናበት አይኖቻችን አሻቅበን ከምድር ላይ አንስተን የምናይበት እለት እለት በባሮች አማካኝነት በአገልጋዮች ቃልህን ስለምትልክልን ለእኛ ብለህ ይህን መስመር ስላዘጋጀህልን በዚህ ደግሞ እየተጠቀምን እየተባረክን በምስጋና ስላለን ክብር ላንተ ይሁን። አቤቱ የኔ ጌታ በዚህ አገልግሎት ላይ ያሰማራሃቸውን ልጆችህን በሙሉ በየተመደቡበት የስራ መስካቸው እንድትባርካቸው ቤታቸው፣ ቤተሰባቸው፣ ዘራቸው የተባረከ እንዲሆን ኑሯቸው፣ ስራቸው፣ መንፈሳዊ ህይወታቸው የተባረከ እንዲሆን በኢየሱስ ክርስቶስ ስም እንለምናለን። አቤቱ የኔ ጌታ እኔና ህዝብህ አንድ ነገር እናውቃለን፣ እግዚአብሔርን አንተን ብቻ እንደበደልን እግዚአብሔር የሰማይ አባት ኃጢአተኞች መሆናችን በደለኞች መሆናችን እናውቃለን። የኔንና የወገኔን በደልና ኃጢአት አመጻና መተላለፍ በኢየሱስ ክርስቶስ ስም ይቅር እንድትለን እንለምናለን። በእኛ ኃጢአት ምድር ተረገመች፣ በእኛ ኃጢአት ጌታ ሆይ የሁሉ መስቀልቀል ሆኗል። እባክህ የኔ ጌታ እኛም ምህረት እንድንጠይቅ አንተም ይቅር እንድትለን ከዛም ደግሞ በምድራችን ያለውን ቀውስ ያለውን ነውጥ ጸጥ እንድታደርግልን በኢየሱስ ስም እንለምናለን። አቤቱ የኔ ጌታ በዚህ በሻሎም ቴሌኮንፈረንስ እልፍ ምስጋናዎች ቀርበዋል፣ አድርገህልናልና ለዘላለም እናመሰግንሃለን። እንዲሁም አባትና አምላክ በዚህ በኮንፈረንሱ የቀረቡ እልፍ ጥያቄዎች መልስ የተሰጣቸው እግዚአብሔርን በሁለት እግራችን ቆመን ያመሰገንበት ብዙ ጉዳይ ስላለ ስለዚህ ሁሉ ስለማይነገር ስጦታ ስለማይቆጠር ውለታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን።
አሜን።
አባትና አምላክ እንዲሁም ብዙ የጸሎት ጥያቄዎች ደግሞ ገና ካንተ እጅ መልሱን የምንጠብቅበት እየጸለይን እየጠየቅንህ እየለመን ያለንበትን አንተ ታውቃለህ። አባት ሆይ ለእያንዳንዱ ጸሎት እንደሚያስፈልጋቸው እንደ ፈቃድህ እየተገናኘህ እንድትባርክ ህዝብህን፣ እንድትጎበኝ ህዝብህን፣ እንድትፈውስ ህዝብህን፣ ይቅር እንድትል ህዝብህን በኢየሱስ ስም እንለምንሃለን። በዚህ በሻሎም ቴሌኮንፈረንስ ብዙ የታመሙብን ወገኖች አሉ፣ ለረጅም ጊዜ በህመም ላይ የቆዩ አሁን በቅርብ ደግሞ በአጭር ጊዜ እየታመሙ የጸሎት አደራ እየተሰጠን ያለ፣ እንዲሁም ህፃናት አንደበታቸው የማይናገር ጆሯቸው ምናልባት አላቅም አይሰማ ይሆን አካላቸው አይንቀሳቀስ ይሆን በብዙ ጉድለት ያሉ ልጆች ወላጆቻቸው ጧት ቀን ማታ ከነሱ ተስፋ ጠብቀው የሚያዩዋቸውን ሁሉ እንዲሁም እናታችንን ክያቡን ዛሬ ድምጻቸውን ሰምተናል። እሳቸውንም ጭምር እግዚአብሔር የሰማይ አባት ለምድሪቱ ፈውስ፣ ለህዝብ ፈውስ፣ ለታማሚዎች ለተጨነቁት ፈውስና ምህረትህ እንዲለቀቅ በኢየሱስ ክርስቶስ ስም እንለምናለን። አቤቱ የኔ ጌታ በምድራችን ያለው ችግር ብዙ ነው። እኔ በዚች አጭር ደቂቃ ዘርዝሬ አልጨርሰውም። እግዚአብሔር የሰማይ አባት ጦሩን የጦሩ ኖሬ ረሃቡን ርዛቱን ህመሙን ችግሩን ስደቱን ጉስቁልናውን ፍቅር ማጣቱን ሰላም ማጣቱን ይሄን ሁሉ አንተ ትመለከታለህ የኔ ጌታ። ለእያንዳንዱ የጸሎት ጥያቄ መልስ በጅሃል የኔ ጌታ በኢየሱስ ክርስቶስም ለእያንዳንዱ ጥያቄያችን መልስ ስለሚያስፈልገው በትክክለኛ አድራሻ እንድትልክ ከዛም እያመሰገንህ በተደረገልን ወደፊት ለሚያስፈልገን ደግሞ ጥያቄያችንን እያቀረብን ካንተ ጋር ተስማምተን መኖር እንድንችል በጸጋ አርዳን። አቤቱ የኔ ጌታ እንዲሁም አምላኬና አባቴ በትዳር ላይ ያለውን ችግር ትመለከታለህ። የፈረሱ ጎጆዎች የተበተኑ ልጆች በአይንህ ፊት ናቸው አባ። በአባትና በእናት አለ መግባባት የልጆች ለቅሶ የልጆች ስስት የልጆች ናፍቆት እግዚአብሔር የሰማይ አባት ይገባሃልና እባክህ የዘመሙ ጎጆዎችን የፈረሱ ቤቶችን መልሰህ እንድትሰራ በረጅም ገመድ አስረህ እየተከተልክ እስከመጨረሻ መዳረሻቸው ድረስ እንዲመለሱ እንድታደርግ በኢየሱስ ስም እንለምናለን። የኔ ጌታ እግዚአብሔር ሆይ እንዲሁም አምላኬና አባቴ ወደፊት ደግሞ በሚደረገው በኮንፈረንሳችን ላይ እግዚአብሔር አባት ዝግጅቱን ሁሉ አብረህ እንድትሰራ መላእክትህ ለሊት አብረው እየሰሩ ቀን አብረው እየሰሩ ጉዳዩ ተጠናቆ የበረከት ዝናብ በዛ ምድር ላይ በዛ ሀገር ላይ በአንድሉስ ዩኒቨርሲቲ ላይ እንዲፈስ የሄደ ህዝብ ተባርኮ ረስርሶ እንዲመለስ ለረጅም ጊዜ የሚሆነውን ስንቅ ይዞ እንዲመጣ ላልሄዱትም ደግሞ ያንን የሰማውን ያነበበውን ያደመጠውን የሚያስተላልፍ እንዲሆን በኢየሱስ ክርስቶስ ስም እንለምናለን። አባትና አምላክ እንዲሁም ልጆቻችን በፊትህ እናቀርባለን። በቤትህ ያደጉ በተዳር ምክንያት በሰንበት ፈተና ምክንያት በልዩ ልዩ ምክንያት ከቤትህ የሸሹ የተጨነቁ ማለፍ ያቃታቸው የተሰነካከሉ ልጆችን ሁሉ እንድትመለከት በኢየሱስ ክርስቶስ ስም እንለምናለን። መልሳቸው ይመለሳሉ፣ ለውጣቸው ይለወጣሉ፣ አድሳቸው ይታደሳሉ። የኔ ጌታ በፍቅርህ ገመድ ስበህ እንደ ሀብል ወደ ደረትህ አስጠጋልን። ልጆቻችን በኢየሱስ ክርስቶስ ስም እንለምናለን። አባትና አምላክ እንዲሁም የኔ ጌታ በቤትህ ያሉ ለትዳር የደረሱ ልጆቻችን ደግሞ ጌታ ሆይ ከቤት ውጪ እንዳይመለከቱ አምላኬና አባቴ በቤትህ ወንዶች ሴቶችን ሴቶች ወንዶችን እንዲመለከቱ ቤታቸው በቤትህ እንዲሰራ ልጆቻቸውም እነሱም ዘራቸውም የተጋቡት የተዛመዱት ሁሉ በቤትህ የሚኖሩ እንዲሆኑ በኢየሱስ ክርስቶስ ስም እንለምናለን። የሰማይ አምላክ እግዚአብሔር ሆይ እንዲሁም አባቴና አምላኬ ከዚህ ካለንበት ሀገር ወደ ሀገራቸው የሄዱ ብዙ ሰዎች አሉ። በሄዱበት ባርከህ እንድትመልሳቸው እነት የጻሃይንና ጋሸምን ተስኖትን ደግሞ በሰላም ስለመለስካቸው እጅግ አድርገን እናመሰግናለን። አባትና አምላክ የኔ ጌታ እንግዲህ በመድር ላይ ያለውን ነገር እኔ አሁን በተርከው በዘረዘረው አልጨርሰውምና የምድርን ጉስቁልና እንድትመለከት የምድርን ችግር እንድትመለከት የምድርን ጌታ ሆይ ለቅሶና ዋይታ እንድትመለከት እንባዎች ከአይኖች ላይ እንዲታበሱ የልብ ስብራት እንዲጠገን የተጣመመ ነገር እንዲቃና ባዶ የሆነ ነገር ሞልቶ እንዲትረፈረፍ ሰባራ ደግሞ እንዲጠገን በኢየሱስ ክርስቶስ ስም እንለምናለን። አባትና አምላክ ይህን ስለምታደርግ እጅግ አድርገን እናመሰግናለን። ተስፋችን የሆንከው ጌታ ኢየሱስ አንተ ልትመጣ በደጅ ነህ። ተዘጋጅተን እንድንጠብቅ ሁላችን እንድትረዳን እንለምናለን። የመጨረሻ መምጣትህ ጦርንም የጦርንም ወሬ ስትሰሙ መንግስት በመንግስት ላይ መነሳቱን ፍቅር ማጣቱን ስታዩ ይህ የመጡጣር መጀመሪያ ነው ብለሃል ማቴዎስ 24 ላይ መጨረሻው መቼ ይሆናል ባለው ጊዜ ይህ የመንግስት ወንጌል ለዓለም ይሰበካል ያን ጊዜ መጨረሻው ይሆናል ብለሃልና አባቶይ ይሄንን የመንግስት ወንጌል ለዓለም ለመስበክ ኃይል ያስፈልገናል፣ መንፈስ ቅዱስ ያስፈልገናል፣ የኋለኛው ዝናብ ያስፈልገናል። ከዛ ከኃይል የተነሳ እንደ ሐዋርያት ዘመን ጌታ ሆይ መስራት የሚገባንን ሰርተን መናገር የሚገባንን ተናግረን ማድረስ የሚገባንን አድርሰን ሰማይ ሰፊ ስለሆነ ሁሉም በዛች እንዲገኝ እንድናደርግ በኢየሱስ ስም እርዳን። አባትና አምላክ እስረኞችን እንድትፈታ አንተን ያላገኘ ነፍስ አንተን እንዲያገኝ እንደተቅበዘበዘ በራሱ መንገድ እንደሮጠ የዘላለም ጥፋት እንዳይደርስበት ህዝብህን በሙሉ እንድትጎበኝ እንማጸናሃለን። ጸሎት ልመናችን ስለሰማህን አብረህን ስለነበርክ ተመስገን። ቀሪውን ጊዜና ቀሪውን ሰዓት ተረከብ። ሁሉ ለክብርህ ይሁን። አንተ ስትመጣ በመንግስትህ አስበን። ውድና አፍቃሪ በሆነው ልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን።
አሜን አሜን። እግዚአብሔር ይባርክሽ ዛብ። ሁላችንንም እግዚአብሔር ደግሞ እንዲያስበን በጸሎት ይዘሽን ስለቀረብሽ አንቺንም ልጆችን የልጅ ልጆችን ሁሉ ይባርክ እግዚአብሔር። እግዚአብሔር እናመሰግናለን ስለነበረን ጊዜ ወገኖቼ። እንግዲህ እንደተባረክን እንዋል። በምሽቱ በስምንት ሰዓት እስከምንገናኝ ድረስ ለሁላችሁም መልካም ቀን፣ መልካም ምሽት። ሩቅ ያላችሁ ወገኖቻችን መልካም አዳር እላለሁ። ተባረኩልኝ።
ተባረኩ ሁለታችሁ።